የኮቪድ-19 ወረርሽኝ ፈተና ያልደቀነበት የዓለም ዋልታ ያለ አይመስልም። ዓለምን የሚጋራት ሕዝብ ሁሉ በየፈርጁ በሽታው የተወው ጫና ደርሶበታል። ሕፃናትንም አለየም።
ሕፃናት ለተለያየ የጉልበት ብዝበዛና እንዲሁም ለተለያየ አይነት አቢዩስ ሊያጋልጣቸው ይችላል። የአይኤምና የወርልድ ባንክ ሪፖርትም እንደሚያሳየው እስከ 100 ቢሊዮን የአሜሪካ ዶላር የሚደርስ የኢኮኖሚ ድጋፍ ከሳራ በታች ያሉ ሀገራት እንደሚያስፈልጋቸው አመላክታና የሚያሳየው ትልቅ የሆነ ኢኮኖሚ ተጽዕኖ ነው። ያም በተለይ በተጋላጭ የሆኑ ቤተሰብና ህጻናት ላይ የሚኖረው ተጽዕኖ ይኖረዋል።
ወይዘሪት ጽዮን ተፈራ ናቸው። በህጻናት አድን ድርጅት ወይም ሴቭ ዘ ችልድረን የህጻናት ጥበቃ ዘርፍ ኃላፊ ሆነው ያገለግላሉ። ቀደም ብለው ከጠቀሱት የዓለም የኢኮኖሚ ድቀት የወለዳቸው ጫናዎች በተጨማሪ በሽታው የህጻናት መሰረታዊ መብቶች ላይም አደጋ እንደደቀነ ያውሳሉ።
ሌላው ያው የትምህርት ላይ ያለው ተጽዕኖ ነው። እንደምናውቀው እንግዲህ ትምህርት ቤቶችን መዝጋት አንዱ የበሽታውን መስፋፋት ለመቆጣጠር መንግስታት እየወሰዱ ያሉት ሜጀር ነው። ያ አንድ ወሳኝ ነገር ነው፣ ያው በሽታው መስፋፋት ለመቆጣጠር። ሆኖም ግን ህጻናት ከትምህርት ቤት ውጪ መሆናቸው በቤት ውስጥ ለተለያየ ቤተሰብ ላይ የሚኖር ተጽዕኖ አለው። ያም ደግሞ ህጻናቱ ላይ የሚፈጥረው ስትረስ ሊኖር ይችላል። ከዛም በተጨማሪ መንግስት ያው እየወሰደ ያለው እርምጃ አለ፣ ያንን ለማድረስ በቴሌቪዥን እና በሬዲዮ ህጻናት ትምህርታቸው እንዲከታተሉ ለማድረግ የተጀመሩ ሁኔታዎች አሉ። ሆኖም ግን ያ በቤት ውስጥ ትምህርትን መከታተል የሚጠበቀውን ያክል ኳሊቲ ጥራት ያለው ትምህርት ማግኘታቸውን ማረጋገጫ ሊሆን አይችልም።
አብዛኞቹ ህጻናት ከአደጋ ማምለጥ የሚችሉበት ጉልበትና አስተሳሰብ ገና ባለማጎልበታቸው ይህ ሰሞን የደቀነባቸው የአደጋ ግዝፈት የሚገመት ነው። ከህጻናቱ መካከል ደግሞ ጫናና የአደጋ ተጋላጭነት የበለጠ የሚጠናባቸው አሉ። ለምሳሌ ሴት ህጻናት
በተለይ በሴት ልጆች ላይ ደግሞ የሚደርስ ጥቃት ሊኖር ይችላል። እንደምናውቀው በሀገራችን ሴቶች ሴት ልጅ እና እንዲሁም እናቶች ቤተሰብን የመንከባከብ በተለይ ታመሙ ሰዎችን የመንከባከብ ኃላፊነት አለባቸው። በዛ ውስጥም በተለይ ሴት ልጆች ለበሽታው የመጋለጥ ሂደታቸው ከፍተኛ ሊሆን ይችላል የሚል ነገር አለ። እንግዲህ ያንን ያመላክታል ያሉ ጥናቶች እንደሚያሳዩት። ከዛም በተጨማሪ በቤት ውስጥ የሚደርስ ደግሞ ቫዮለንስ ሊኖር ይችላል። ሴቶች ላይ በተለይ የጾታዊ ጥቃቶች ሊደርሱ ይችላሉ። ለምሳሌ እንደ ኤቦላ አይነት የዲዚዝ አውትብሬክ የምንለው በተከሰተ ጊዜ እንደዚህ አይነት በሴቶች ላይ የሚደርስ ጾታዊ ጥቃት ከፍተኛ እንደነበረ ሪፖርቶች ያሳዩናል። በዚህኛውም እንዲሁ ቤት ውስጥ ከመሆናቸው አንጻር የሚደርሰው ጥቃት ሊጨምር ይችላል የሚል አመላካች ሁኔታ አለ።
ኢትዮጵያ ውስጥ በተፈጠሩ የተለያዩ ግጭቶች ቀያቸውን ለቀው በመጠለያ ጣቢያዎች የተጠጉ በሺዎች የሚቆጠሩ ሕጻናት አሉ። ከዚህ በተጨማሪ ከጎረቤት ሀገር አደጋ ሸሽተው ወደ ኢትዮጵያ ግዛት ውስጥ የዘለቁ በተለያዩ የስደተኛ ጣቢያዎች የሚገኙ ሕጻናትም ይገኛሉ። ለእኒህ ሕጻናት እንዲህ ያለው ሰሞን ተግዳሮቱ ይበዛበታል ይላሉ ወይዘሪት ሲሆን
በመጠለያ ካምፖች ውስጥ ያሉ ሰዎች በአብዛኛው ተጠቅጥቆ ክራውድድ በሆነ ሁኔታ የመኖር ሁኔታ አለ። ለንጽህና መጠበቂያ፣ ሕክምና ድጋፍ እንዲሁም ሌሎች ከኢኮኖሚ ጋር የተያዙ ድጋፎቻቸው አናሳ የሚሆኑበት ሁኔታ አለ። በአብዛኛው ያው ያለው አሁን ያለውን ሪያሊቲ ስናየው ማለት ነው። ከዛ በተጨማሪ እንግዲህ ልጆች ትምህርት ቤት አይሄዱም፣ ሌሎች መቆያ ቦታዎች ላይ መቆየት አይችሉም አሁን ካለው ሁኔታ አንጻር እነሱን ለመጠበቅ ሲባል። ስለዚህ ሁሉም ቤት ተሰብስቦ ነው ያለው። ስለዚህ ቤት ውስጥ ያለው ጫና አብሮ ሊጨምር ይችላል እና የእነሱ በአንድ ተሰባስቦ መሆን የተለያየ የጤና ወይም በሽታው በመሀል ከገባ የመስፋፋቱን ሁኔታ ከፍተኛ ሊያደርገው ይችላል የሚል እንግዲህ አመላካች ነገሮች አሉ ከተለያዩ የምናያቸው ሪፖርቶች። ከዛ በተጨማሪ ደግሞ እነዚህ ህብረተሰብ መካከል ወላጆቻቸውን ያጡና ወይም አላካምፓኒድ የምንላቸዋል ወይ የተነጠሉ ህጻናት ብዙ አሉ። በተለይ በሪፊውጂ ካምፖች ላይ ስናይ በጣም ብዙ ህጻናት ከወላጆቻቸው ተነጥለው ወይንም ወላጆቻቸውን አጥተው የሚኖሩበት ሁኔታ አለ እና የእነሱ ተጋላጭነት ደግሞ የበለጠ የሰፋ ሊሆን ይችላል። ምክንያቱም ቤት ውስጥ ሆኖ ጥንቃቄን ለልጆቹ ጠብቆ የሚያስፈልገውን እንክብካቤ የሚሰጣቸው አካል የማይኖሩበት ሁኔታ ሊኖር ስለሚችል ነው።
የህፃናት አድን ድርጅት የህፃናት ጥበቃ ዘርፍ ኃላፊ ወይዘሪት ጽዮን ተፈራ ከዚህ በተጨማሪ ከሌሎች ሀገራት የመጡ ሰዎችን ከኮቪድ-19 መዛመት ጋር አያይዞ መፈረጅ ስደተኞችን ለመገለል እየዳረጋቸው እንደሆነም ይናገራሉ። ወቅቱን ተከትሎ በሚሰራጩ መረጃዎች ሰበብ ህፃናት ለስነ ልቦና ጭንቀት የሚዳረጉበት አጋጣሚ እንደሚኖርም ህፃናት የሚያዩት የሚሰሙት ነገር በለጋ ጭንቅላታቸው የመታተሙ ነገር ያሳስባቸዋል።
አሁን ሰዓት ላይ መንግስት ያሉን አካላት በሚዲያ በጣም ኢንቴንሲቭ ሆነ ሰፊ ሆነ በሽታውን ለመቆጣጠር የሚያስችል የተለያዩ የመከላከያ መንገዶችን እንዲሁም ደግሞ የበሽታው ስፋት ምን ያህል እንደሆነ በተለያየ ሀገር ላይ ያደረሰው ነገር የሚያሳዩበት የሚዲያ ከቨሬጅ አለ እና ያንን ነገር ህፃናት የማይታቸውና ቤተሰብም ሲወያይ የምስማት እድላቸው የሰፋ ነው እና በዛ ውስጥ ህፃናት የመጨነቅ እንዲሁም ቤተሰብ አባል ወላጆችን ወይም ራስን ታምሜ ለሞት እችላለሁ ላጣ እችላለሁ የሚለው ፍርሃት ህፃናት ላይ የሚፈጠረው ሳይኮሎጂካል ስትረስ ሊኖር ይችላል።
ተቋማቸው ወትሮ ይሰጥ የነበረው የሰብአዊ ድጋፍና ማህበረሰብ አቀፍ ተግባር በወረርሽኙ ምክንያት እንዳይቋረጥ እየለፋ መሆኑን የሚናገሩት ወይዘሪት ጽዮን ህፃናትና ቤተሰብ ላይ ትኩረት ያደረጉ የግንዛቤ ስራዎችን በመስራት ላይ እንዳሉ ይናገራሉ። በተለይ ህፃናት ከትምህርት ርቀው መሰንበታቸውን ከበጎ ያልቆጠረው ተቋማቸው ከኢትዮጵያ መንግስት መስሪያ ቤቶች ጋር በመጣመር አዳዲስ አማራጮችን ለመጀመር መዘጋጀቱን ያወሳሉ።
የትምህርት ቢሮ እንደሮ ሚኒስትሪ ኦፍ ኤዱኬሽን እና ከዩኒሴፍ ጋር አብረን ሆነን በተለይ የመጀመሪያ ደረጃ ትምህርትን ለማስቀጠል በሬዲዮና በቴሌቪዥን ያለውን የትምህርት ፕሮግራም በአምስት ቋንቋ እንዲቀጥል ለማድረግና ልጆች በዛ ውስጥ ተደራሽነት እንዲኖራቸው ለማድረግ ለመስራት የጀመርነው ስራዎች አሉ። እንግዲህ ከዚህ በተጨማሪ ያው የተለያዩ ድጋፎችን ለማግኘት ሴቭ ዘ ቺልድረን ብዙ ስራ እየሰራ ነው። ያ ግሎባሊ የሚሰራው ፈንድሬዝ ያረጋለበት ሁኔታ አለ። ኢትዮጵያ ላይም ልክ እንዲሁ በተመሳሳይ ድጋፍ ልንሰጥ የምንችልበትን ገንዘብ ድጋፎችን ወይም የማሰባሰብ ስራን አተኩረን እንሰራለን።
የህፃናት አድን ድርጅት በመላው ዓለም ላይ የህፃናትን ሁለንተናዊ ደህንነት ለማስጠበቅ ለሚሰራቸው ስራዎች የሚሆን የገንዘብ ማሰባሰብ ዘመቻም ጀምሯል። ተቋሙ በመስራቅና በደቡብ አፍሪካ ሀገራት ለሚሰራቸው አፋጣኝ ስራዎች ይበጀው ዘንድ ደግሞ ዓለም አቀፉን ማህበረሰብ የ30 ሚሊዮን ዶላር ድጋፍ መጠየቁንም ተረድተናል።